የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ህዳር 22 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በዛሬ ምሽት ዝግጅታችን ከሁለት ሃይማኖት አስተማሪዎች ጋር ያደረግነው ውይይት በቀዳሚነት ይደመጣል።
አለው ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተመንግስቶች በቂ ሆነ አማኝ አላቸው። የጥራት ችግር ነው ያለብን።
መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነጉባር ብቻ አይደለም፣ ቤተ እምነቶች ጭምር ይፈርሳሉ። ዛሬ ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ፣ ሼክ ከገደለ የመጨረሻ ውድቀት ነው።
ኡስታዝ አቡበከር አህመድ እና ከቀሲስ ደረጀ ስዩሙን የተከታተል ነው። በምሽቱ መሰናዷችን ይጠብቁ።
የዛፍ ቅጠልና ከሌሎች የእጽዋት ተዋጽኦች ውስጥ 9 አይነት ሳሙናዎችን በማምረት አገር አቀፍ ሽልማት ያገኘ ወጣት መምህር ብሩክ አያሌውም እንዲሁ አብሮን ያመሻል። ከድሬዳዋ
በዋነኝነት ለውድድር ይዤ የቀረብኩት የኒም ወይንም በሳይንቲፊክ ኔሙ አዛድሪክ ታይንዲካ እንለዋለን። በድሬዳዋ አካባቢ ደግሞ የኪኒን ዛፍ በመባል የሚታወቅ እጽዋት አለ። የእሱን ሳሙና ነው።
ከዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ጥንቅሮች ትሰማላችሁ። መርሃ ግብሩን በመምራት አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመሆንን። በቅድሚያ ግን
አጫጭር ዜናዎችን ኤደን ታሰማችኋለች።
ከዜናዎቹ ጋር ተመልሰን መጥተናል። በኢትዮጵያ የሀገር መከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የልዑካን ቡድን የኢትዮጵያና የአሜሪካንን የሁለትዮሽ የመከላከያ ትብብር ለማጠናከር ዛሬ ጠዋት ዋሽንግተን ዲሲ መግባታቸውን በአሜሪካን ሀገር የኢትዮጵያ አምባሳደር አቶ ፍጹም አረጋ በዛሬው ዕለት በትዊተር ገጻቸው ላይ አሳውቀዋል። በአክሱም ከተማ በየዓመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል በትላንትናው ዕለት አማኞችና ጎብኚዎች በተገኙበት በድምቀት ተከብሯል። በበዓሉ ዋዜማም ነዋሪዎች በከተሞች መግቢያ ላይ ድንኳን በመትከል እግር በማጠብና ምግብ በማቅረብ ተቀብለዋል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸውን ትኩረት ስለ ሰላም አድርገዋል። ሰላም ለሁሉም ፍጡር ወሳኝና ልንጠብቀው የሚገባ ዋጋ የማይገኝለት ጸጋ ነው ያሉት ፓትርያርኩ በመላው ኢትዮጵያ ዘንድ መረጋጋት እንዲመጣም ሁሉም ምእመን በጸሎትና በምህላ እንዲጠናከር ጥሪ አቅርበዋል። ዘገባውን ያደረሰን ሙልጌታ ጽባህ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከብራዚልና ከአርጀንቲና በሚገቡ ብረታ ብረት ላይ በአፋጣኝ ቀረጥ መልሰው እንደሚጥሉ አስታውቀዋል። ብራዚል እና አርጀንቲና የገንዘባቸውን ዋጋ በከፍተኛ ደረጃ እየቀነሱ በመሆኑ ለገበሬዎቻችን ጥሩ አይደለም፣ ስለዚህ ቀረጡን መልሰን ተግባራዊ እናደርገዋለን ብለዋል። ከዚያም ሌላ ሌሎች ሀገሮች የገንዘባቸውን ዋጋ በመቀነስ የኢኮኖሚ ጥቅም እንዳያገኙብን በማለት እንዲከላከል የፌዴራል መንግስቱ ዋና ግምጃ ቤቱንም አሳስበዋል። ቡርኪና ፋሶ ምስራቃዊ ክፍለ ግዛት ውስጥ ትላንትና ማንነታቸው ያልታወቀ ታጣቂዎች አንድ ቤተክርስቲያን ላይ ተኩስ ከፍተው ቢያንስ 14 ሰዎች ገድለዋል። ጥቃቱ የደረሰው ከኒጀር ጋር በሚያዋስነው የቡርኪና ፋሶ ድንበር ላይ በምትገኝ ከተማ መሆኑም ተዘግቧል። የመንግስቱ ወታደሮች አጥቂዎቹን ማደን ይዘዋል። ታጣቂዎቹ በቤተክርስቲያን ውስጥ ላይ ጥቃት የከፈቱት ምዕመናኑ የሰንበት ቅዳሴ ስርዓት እየተከታተሉ በነበረበት ሲሆን ወዲያውኑ በሞተር ብስክሌት ተሳፍረው እንዳመለጡ ነው የተዘገበው። ለጥቃቱ እስካሁን ኃላፊ ነኝ ብሎ የወጣ አካል የለም። ይሁን እንጂ ጽንፈኛ የእስልምና አቀንቃኞች ናቸው ተብሎም ተጠርጥሯል። ዩናይትድ ስቴትስና ቻይና የንግድ ድርድራቸውን አቋርጠዋል። አክሲዮስ የተባለ የዜና ድረገጽ እንደዘገበው ይህ የሆነው የሆንግ ኮንግን አፍቃሪ ዴሞክራሲ ታጋዮች የሚደግፈው የዩናይትድ ስቴትስ ምክር ቤት በሁለቱ ፓርቲዎች ትብብር የቀረበ አዲስ ሕግ ከፈረመ በኋላ ነው። አክሲዮስ በስም ያልጠራውና የፕሬዚዳንት ዶናልድ ትራምፕ ተደራዳሪ ቡድን ምንጭ ድርድሩ በአዲሱ ሕግ ምክንያት ተቋርጧል ማለቱን ጠቅሷል። ምንጩ አክሎም የቻይና ፕሬዚዳንት ሺ ጂንፒንግ የአገር ውስጥ ፖለቲካ ረጋ እስኪል ጊዜ መስጠት ያስፈልጋል ማለቱን አክሲዮስ አክሎ ገልጿል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገራለን።
በወቅታዊ የኢትዮጵያ ሁኔታና ሃይማኖታዊ ጉዳዮች ዙሪያ የተደረገ ውይይት ነው ቀዳሚው ርዕሳችን።
ኡስታዝ አቡበከር አህመድና ቀሲስ ደረጀ ስዩም ጋር ኢትዮጵያንና ሃይማኖታዊነት፣ ሃይማኖትና የማህበራዊ ሚዲያ አጠቃቀምና የሃይማኖት ተቋማት ወቅታዊ ቁመና ላይ የሚያተኩር ውይይት ተካሂዷል። ውይይቱን የመራችው ጽዮን ግርማ ስትሆን ለዛሬ የውይይቱን የመጀመሪያ ክፍል እናስደምጣችኋል።
የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ የያዝኩት ጥያቄ ላይ ልምጣ። እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል። የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ። አንዳንዶች እንደውም ይህንን በስታቲስቲክስ ያስቀምጡታል። ከ97 ይሉታል እና ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን ደግሞ የታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት ስል አንዳንድ የስነ ልቦና ባለሙያዎች ከዚህ ቀደም እዚህ ጋብዘን ስናነጋግር አሁን በጣም በስቷል። ሰዎች በፊት እምነት አባት ከልጁ ልጅ ከአባት በእምነት ንብረት እንኳን የሚያቆዩትን ይካካዳሉ፣ መካካድ ጀምረዋል የሚል ነገር ይነሳል እና የስነ ምግባር ብልሹነት በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት እስር ቤት ውስጥ የምንሰማቸው፣ ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሀ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማል እና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ይህ ለምንድን ነው የሚሆነው? ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር።
አመሰግናለሁ። ብስሚላ። እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ እንድንወያይ እድሉ ስለተፈቀደና ከአባታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚናና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካች የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለሽው የኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ ነው እንደ አገሪቱ ውስጥ ያለው። መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ይስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ፣ ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፍሪ የሆኑ የማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ወይ ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ባህር በማህበረሰብ ለእምነቱ የያዘውን እምነት የእምነቱ አካል ነኝ ብሎ ይመን እንጂ በእምነቱ ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። ነቢዩ ሙሐመድ ወደዚህ ምድር ሲመጣ እኔ የሰው ልጆችን መልካም ስነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹት ስነ ምግባር ነው። ስነ ምግባር በጣም ብዙ መገለጫዎች፣ ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ የምንሰማቸው ዛሬ አስደንጋጭ፣ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው እንደ እስልምና አስተምሮት ሰው ልጅ በሰውነቱ የተከበረ ፍጡር ነው። ፈጣሪ እንግዲህ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው። ምርጫ አላቸው። ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነውና ያ መብታቸው ሊነፈግ በሚችልበት ክብራቸው፣ ማንነታቸው፣ ህይወታቸው፣ ነፍሳቸው አደጋ ሊገለጥ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አይደለም ሰው ልጅ በዚህ ባሰቃቂ ባሳዛኝና ባስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል። እንኳን አይደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ይቻል ነው ብዬ ራሴን እጠይቃለሁ። ምንድነው እዚህ ደረጃ እንድንወርድ ያደረገን? የዚህ አይነት እዚህ ደረጃ የስነ ምግባር ዝቅጠት ውስጥ እንዴት ገባን? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን የምናምን ወይም ደግሞ ለቤተ እምነት ታማኝ ነን ብናብል የማህበረሰብ አካላቶች በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድን ነው? ይህን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው፣ የዛ አካል ነው እና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን የማናይባቸው ተጨባዮች ነው ያሉት እና እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። ቅድም ያልኩትን አሰቃቂ የሆነ የሰው ልጅን ያክል ሰው የተከበረ ፍጡር ነፍስ እስከማጥፋት ነፍሱ ሲጠፋ ደግሞ በጣም በአሰቃቂና በዘግናኝ ህይወታ ሁኔታ ህይወቱ እንዲያልፍ ማድረግ ወንድሙ ወንድሙን ማፈናቀል መክፋት መሰል ነገራቶች እንግዲህ እዝነትን ርህራሄን ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። እምነቱ አይደለም መሰረቱ ችግሩ ያማኙ ችግር ነው። እምነቱ ጋር ያለን ግንኙነትና ውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። ምክንያቱም እችም ክሰል የከሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ከለሩን ጥቁረቱን ማጥፋት አይችልም። ችግሩ የሳሙናው ችግር አይደለም የከሰሉ ባህሪ ስለሆነ ነው። ስሜታዊነት በጣም ጎልቶ የወጣበት ተጨባጭ ሰዎች ከፈጣሪያቸው ከመነት መመሪያቸው በለጠ ለስሜታቸው ተገዥና ኋላ ለሚመጡ ነገሮች ተገዥ ሆነው ይሄዱ ያሉበት ተጨባጭ ለዛ ጥፋት እንዲወድቅ ምክንያት ይሆኑ ይታያሉና እነዚህ የሚታዩት በአጠቃላይ ስነ መግባር ጉድለቶች እምነቱን ካለማወቅና ከመነቱ ጋር ታዛዥ ካለመሆን የመጡ መገለጫዎች ናቸው ብዬ አምናለሁ።
ቀሲስ ደረጀን ምላሽ በዚህ ላይ እንስማና ጥያቄዎች ነው።
እሺ ከሁሉ አስቀድሞ በዚህ ቦታ ሐሳባችንን ሰጥ ስለጋበሽን እናመሰግናለን። ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያዊ ወንድሜ ጋራ እንድተዋወቅ ምድሉን ስላገኘው ደስተኛ ነኝ። እንግዲህ ያው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው መከባበር ጠፍቶ ቅድም እንዳልሻቸው ጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰው ሲገሉ እንኳን ድሮ ሰው ሲገል ተሸሽጎ ነው ሰው የሚገለውና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀርጹበት በጣም ልብን የሚሰብር ነገር ላይ ደረስንበት። ይሄ እንደተባለው ትምርታችን መቀየር አለበት። የቤተ እምነቶች ትምርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል። በሰላም ስለመኖራቸው ብዙ ታላላቅ ጻፍት ጽፈውላቸዋል። ብዙ ጊዜኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃችን መሬት ላይ መሬት የረገጡ መረጃዎች አሉን። ያለመሆኑ ለምሳሌ ቤትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያን ያገር አለ። አንዋር መስጊድንና ቅዱስ ሩጋኤል ራጉኤል ቤተክርስቲያንን ብንወስድ በአጥር ነው የሚለያቸው። ይሄ ትልቅ እሴት ነው ለኛ ለሁለቱ ሃይማኖቶች። ወደ አንዋር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ ራጉኤል አጥር ተጠግቶ ሶላት ያደርሳል። ራጉኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንግስ በተለያየ ነገር አንዋር መስጊድ ስር ቆሞ ይጸልያል። ይሄ ብቻ አይደለም። እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች ኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅም። ማንንም ሳይሰብከን ማንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻል ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይችላል። ለምሳሌ አንድ ሰርግ ላይ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለን። ይሄ ጠፍቷል በጭራሽ የለም ማለት አይደለም። ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ህዝብ ብቻ ሳይሆን እንደዚህ አይነቱ ነገር ዛሬም አዲስ አበባ ውስጥ እናገኘዋለን።
እንዳላቋርጥ ብዬ ነው ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝና የኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና ያለ ለምንድን ነው ይሄ ነገር የተፈጠረው? አሁን ለምን ተፈጠረ? ሃይማኖታችሁ እምነቱን በትክክል ያስተማራችሁ አይደለም ወይ የሚል ነው ጥያቄ።
አዎ እሱን አንስቻለሁ። ይሄ በመግቢያዬ ላይ አንስቻለሁ። መጀመሪያ ይሄን አጉልተን መናገር መቻል አለብን። ምክንያቱም ቅድም ኡስታዝ እንዳሉት የሃይማኖቱ ስለ ምግባር ስለሚፈቅድ አይደለም። ለምን መሰለሽ እኔ መናገር የምፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነ ምግባር ብቻ አይደለም ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ፣ ምንድነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው
እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን 100 አመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጆቻችን ቅርስ ሊሆኑ ይችላል ይሆናል። ነገር ግን ህንፃን ሰራለን። የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነውና መፍትሄ ልናገኝለት ይገባል። እና ከዚህ አንፃር ነው ወድቀናል። የወደቅነው አንዱ በመጀመሪያ ደረጃ እንደተባለው የሃይማኖት አስተምህሮአችን ችግር አለበት። ከዚህ ጋራ ወደ በኋላ መጣበታለሁ።
አድማጮች እንግዲህ ውይይቱ አልተቋጨም። ሙሉውን ከድረገጻችንና ከፌስቡክ ገጻችን ላይ ታገኙታላችሁ። ቪኦኤ አማሪክ ብላችሁ ገብታችሁ ተከተሉት።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው እየተደመጠ የሚገኘው። ወደ ቀጣዩ መርሃ ግብር ከማለፋችን በፊት የፕሮግራም ማስታወቂያ አለን። የመደመርን ሐሳብ ከመነሻውም ቢሆን እንዳልተቀበሉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ከሰሞኑ ማስታወቃቸው ይታወሳል። በሌላ በኩል አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዲሞክራሲያዊና ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት መሆኑን የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤት ማስታወቁን የተመለከተው ዘገባ በሳምንቱ ማክተሚያ ላይ በአማርኛ አገልግሎት መሰማቱ አይዘነጋም። በዛሬው ምሽት ደግሞ ጋቢና ቪኦኤን ተከትሎ በሚደመጡት የአፋን ኦሮሞና ትግረኛ አገልግሎቶችም ይኸው ዘገባ እንደሚደመጥ ለማሳወቅ እንወዳለን። አሁን ወደ ተከታዩ ዘገባ እንሻገር።
አዎ፣ በተከታዩ ዘገባ እንግዲህ ወደ ድሬዳዋ እናቀናለን። መምህር ብሩክ አያሉ ይባላል። በድሬዳዋ አዲሱ ሁለተኛ ደረጃና መሰናዶ ትምህርት ቤት ውስጥ የባዮሎጂ መምህር ሲሆን በቅርቡ በተዘጋጀው የሳይንስ ቴክኖሎጂ ኢንጂነሪንግና የሂሳብ ወይም ስቴም ፈጠራ ውድድር በአገር አቀፍ ደረጃ አሸናፊ ሆኗል። ያሸነፈው የድሬዳዋን መንገዶች ከሚያደምቁት የክኒን ዛፎችና ሌሎች የእጽዋት ተዋጽኦች 9 አይነት ሳሙናዎችን በመስራቱ ነው። ስለ ፈጠራውና ቀጣይ እቅዶቹ ያነጋገረው አዲስ ቸኮል ዘገባ አለው።
ወደ 9 አካባቢ የሚጠጉ ሳሙናዎች ናቸው። ሁሉም ሳሙናዎች ኮምፕሊትሊ ከሀርባል ኤክስትራክት የተሰሩ ናቸው። ምንም አይነት የእንስሳት ተዋጽኦ የሌለባቸው ሙሉ በሙሉ ከእጽዋት የሚገኙ ኢንግሪዲየንቶችን ብቻ በመጠቀም ያዘጋጇቸው ሳሙናዎች ናቸው። ከነዛ መካከል የመጀመሪያውና በዋነኝነት ለውድድር ይዤ የቀረብኩት የኒም ወይንም በሳይንቲፊክ ኔሙ አዛትሪክታ ኢንዲካ እንለዋለን። በድሬዳዋ አካባቢ ደግሞ የኪኒን ዛፍ በመባል የሚታወቅ እጽዋት አለ። የእሱን ሳሙና ነው ይዤ የቀረብኩት። እንግዲህ ኪኒን ዛፍ የተለያዩ ነገሮችን ሲያደርግ እናያለን በአካባቢያችን፣ በተለይም በድሬዳዋ አካባቢ ለሆድ ቁርጠት በመብላት እንደ መድኃኒት ይጠቀሙበታል። ከዛ ውጭ የወባ ትንኝ እንዳይራባ ቅጠሉን በመጨቅጨቅ የወባ ትንኝ የሚራባበት አካባቢ ይረጩታል እና እሱ የተረጨበት አካባቢ ከወባ ትንኝ በተጨማሪ ዝንቦች አያርፉም። ስለዚህ እንደ ሪፔላንት ያገለግላል፣ እንደ ኢንሴክት ሪፔላንት ያገለግላል። ስለዚህ ያንን ነገር ወደ ሳሙና ብለውጠው በቀላሉ ሰዎች በዛ ቢጠቀሙ የዛን ኢንግሪዲየንት ጥቅሙን ያገኛሉ ብዬ አሰብኩኝ። ከዛ በኋላ ወደ ሳሙና ቀየርኩትኝ። ወደ ሳሙና ስቀይረው እንዴት ነው የሚሆነው ማለት ነው? በዛ ሳሙና የታጠበ ሰው አሁን ህጻናት በብዛት ፊቶቻቸው ላይ ዝንቦች ያርፋሉ፣ የተለያዩ ኢንሴክቶች ያርፋሉ። ስለዚህ ያንን ፕሪቬንት ለማድረግ ለመከላከል ይህን ነገር በሳሙና ሰርቼ አቅርቤዋለሁ ማለት ነው። ስለዚህ በዚህ ሳሙና የታጠበ ሰው ኢንሴክት ላው ላይ አያርፍም፣ የተለያዩ ዝንብ ጨምሮ የወባ ትንኝን ጨምሮ ላው ላይ እንዳያርፍ ይከላከልልናል ማለት ነው። ከዛ በተጨማሪ እንግዲህ አዛትሪክታ ኢንዲካ ያው በጣም ለብዙ ጊዜ ለብዙ አገልግሎቶች ውሏል። ከዛም ለአብነት እንደ ሊትሬቸር ሪቪው ያገኘሁትኝ በሁለተኛው የዓለም ጦርነት ጊዜ በጣም የማሌሪያ ተስፋፍቶ ነበር ወደ የወባ በሽታ። ያንን ለመከላከል የትንኟን የመራባት አቅም ለመግታት ያንን ቅጠል በቀጥታ ተጠቀሙበታል። ስለዚህ አሁንም የወባ በሽታ በብዛት ያለበት አካባቢ ልጆችን በዛ ሳሙና፣ ሰዎችም ትልልቅ ሰዎችን በዛ ሳሙና ቢታጠቡ እንደ ኢንሴክት ሪፔላንት ስለሚያገለግል ከበሽታው ራሳቸውን መቆጠብ ይችላሉ። አዎ፣ በደንብ አረፋ አለው።
ማባረር ብቻ ነው አቅም።
ሳሙና ነው፣ በጣም ኃይለኛ አረፋ አለው። እዛም ታጥበንበትም አሳይተናል። ኦልሬዲ ያው መጀመሪያ ሳሙና ከተሰራ በኋላ በአንድ ቀን ውስጥ ድሬን ያደርጋል። ካደረገ በኋላ ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ ሪያክሽኑን ይጨርሳል የምንጠቀምባቸው እንትኖች እና ምንም አይነት ጉዳት አይኖረውም። የኔ ሳሙናዎች ደግሞ ፓወር ኦፍ ሃይድሮጅን የምንለው የአሲዲቲ እና የቤዝ የአልካሊኒቲ መጠኑ ተለክቶ 8.9 አካባቢ ነው። ይሄ ማለት መካከለኛ ሬንጅ ያላቸው ሳሙናዎች ውስጥ የሚመደበው ለሰባት ለኖርማል ወይም ለኒውትራል የቀረበ ነው እና ምንም አይነት ጉዳት አያስከትልም። የጎንዮሽ ጉዳት የለውም። ሙሉ በሙሉ ከእጽዋት የተሰራ ነው እና እንደ ማንኛውም ሳሙና እንደውም ከሌሎች ሳሙናዎች በተሻለ መልኩ አረፋ ያለው በደንብ ጥርት ያለ ሳሙናን ይዤ የቀረብኩት።
መምህር ብሩክ ከኪኒን ዛፍ በተጨማሪ የሬትና የእርድ ሳሙናዎችን ለተለያዩ አይነት ፊቶች እንዲሆኑ አድርጎ አዘጋጅቷቸዋል። የሁለቱ ምርት የሆኑ ሳሙናዎች በገበያ ላይ ያሉ ቢሆንም መምህር ብሩክ ግን በአማካይ 80 ብር እየተሸጠ ያለውን የእነኝህ ምርቶች ሳሙና በ20 ብር ገበያ ላይ ማቅረብ እንደሚችል ይናገራል። ወዛምና ደረቅ ለሆኑ ፊቶችም የተለያዩ አይነት ሳሙናዎች እንዳዘጋጀ ነው የሚናገረው። ከዚህ ባሻገር ልዩ ልዩ የጤና ጠቀሜታዎች ያሏቸው የሽፈራ ወይም ሞሪንጋና የጥቁር አዝሙድ ሳሙናዎችንም ለመጀመሪያ ጊዜ አዘጋጅቷል። የሽቶ አለርጂ ላለባቸውም ግሩም መዓዛ ያላቸውን የገላ ሳሙናዎች እንዳዘጋጀ ነው መምህር ብሩክ የሚናገረው። ስለ ቀጣዩ ቅድም የሚለው አለው።
አሁን ያው ወደ ገበያ ለመግባት እያሰብኩኝ ያለሁት አንደኛ ነገር አሁን ኖርማሊ በቀላሉ በጎጆ ኢንዱስትሪ ልንሰራቸው የምንችላቸው ናቸው። ከገበያ ልንገዛ የምንችለው ላይ ወይንም ይሄ የምንጠቀመው አንድ ኢንግሪዲየንት አለ ለማድረቅ ወይም ሳፖኒፊኬሽን ፕሮሰስ ላይ ድሬን ለማድረግ የምንጠቀመው አንድ እንትን አለ። እሱ ደግሞ ኢዝሊ አክሰሰብል ነው፣ በከተማውም በቀላሉ ልናገኘው የምንችለው ነው እና የምንጠቀመውም በጣም በትንሽ ማነር ነው። በጣም በቃ አሁን ለምሳሌ 700 ብር ቢሆን የሚሸጠው 500 ግራሙ፣ ከዛ ውስጥ እኔ አሁን በላብራቶሪ ስሰራ 10 ሳሙና ለመስራት እያንዳንዱ እንትኑን ሰርቸዋለሁ። 10 ሳሙና ለመስራት 34 ግራም ነው የምጠቀመው። 34 ግራም ማለት አካፍለንትን ስትለው ወደ 80 ሳንቲም 1 ብር አካባቢ ነው የምትመጣው እና ያ ነው አሁን ኮስት ኢፌክቲቭ ነው ብዬ የምናገረው። ወደ ገበያ ቢገባ ለተጠቃሚውም በጣም አዋጭ ነው። ዝቅተኛ የሆነ እንትን ያለው ለእኔም ደግሞ ብዙ የተጠቃሚውን ኪስ ሳይጎዳ ለእኔም ለአምራቹም ቆንጆ ፕሮፊት ሊያስገኝ የሚችል ስራ ነው።
በዚህ ረገድ ከባለ ሀብቶች ከአምራቾች ጋር የጀመርከው ግንኙነት አለ?
አዎ፣ የስልክ ኮሚኒኬሽን እያደረግን ነው። ኖርማሊ አዲስ አበባ የነበረው ውድድር ላይ 1-2 ሰዎችን አግኝቻለሁ። አዋጭነቱን ምን አውርተናል አሁን እና ቀጣይ ወደ አዲስ አበባ ሄጄ የምነጋገርበት ነገር እንዳለ ተነጋግረን ነው የተለያየ ነው። እዚህ ድሬዳዋ ላይም ያው በሰዎች አሁን ከዚህ በኋላ ላገኛቸው ያሉ ሰዎች አሉ።
መምህር ብሩክ የዋንጫና ላፕቶፕ ተሸላሚ ሲሆን የሳይንስና ቴክኖሎጂ ሚኒስቴርም የመምህራንና ተማሪዎችን ፈጠራ በዚህ መልክ ማበረታታቱን ያደንቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አሁን ደግሞ የስፖርቱን ዓለም ወደምንቃኝበት ዘገባ እንሻገራለን።
አሁ እንግዲህ እዚሁ አሜሪካን ሀገር ውስጥ ነው የምንሆነው። በሰሜን ካሊፎርኒያ በሚገኘው ፓራዳይዝ ከተማ አሰቃቂ ሰደድ እሳትን ከቅርብ ጊዜያት በፊት አስተናግዳለች። ከተማዋን ካወደመው እሳት በኋላ ወደ ትምህርት የተመለሱ ተማሪዎች ደግሞ ግማሽ ብቻ ናቸው። ሆኖም በከተማዋ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የእግር ኳስ ቡድን በአስቸጋሪ ሁኔታ ውስጥም ሆኖ አስደናቂ ውጤት እያስመዘገበ ነው፣ ለብዙሀንም ተስፋ እየሆነ ነው። የኤልዛቤት ሊን ዘገባ ሀብታሙ ስዩም እንዲህ ያስደምጠናል።
ሊሆን ይችላል ተብሎ በማይታሰበው በእነዚያ ጊዜያት ላለፉት ተማሪዎች ይህ የእግር ኳስ መጫወቻ ሜዳ የእፎይታ ስፍራ ሆኗል። ከዓመት በፊት በብዙ ውጣ ውረድ ውስጥ ካለፉት የፓራዳይዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ይህንን አይነት ምስክርነት መስማት እፎይታ ነው። ከአንድ ዓመት በፊት የፓራዳይዝ ከተማ 90 በመቶ በእሳት ወድሟል። ከ9 ትምህርት ቤቶች አሁን የቀሩት 4 ትምህርት ቤቶች ብቻ ናቸው። በዚያሽ ከተማ ውስጥ ይማሩ ከነበሩት መካከል ወደ ትምህርት ቤቶች የተመለሱት ግማሾቹ ናቸው። አሁን ላይ ግን ታምር የሚመስል ነገር በፓራዳይዝ ውስጥ ተፈጥሯል። የፓራዳይዝ ትምህርት ቤት የእግር ኳስ ቡድን ሁሉንም የውድድር ወቅቶች አንድም ሳይሸነፍ አጠናቋል። ሪክ ፕሪንስ የፓራዳይዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት የእግር ኳስ ቡድን ዋና አሰልጣኝ ናቸው። በባለፈው ወሰነ ትምህርት ስንጀምር 22 ተጫዋቾችን ነበረ እግር ኳስ እንዲጫወቱ ያስፈረም ነው። ምን እንደሚገጥመን አላወቅንም ነበረ። የበጋው ወቅት በሚመጣ ጊዜ ግን የተወሰኑ ልጆች ከዚህም ከዚያም እያሉ ወደ ቡድኑ መመለስ መቀላቀል ጀመሩ ነው ያሉት። አን ስተርንስ የተባሉ የትምህርት ቤቱ አትሌቲክ ዳይሬክተር በበኩላቸው እነዚያ ልጆች የተመለሱት የአንድ ልዩ ነገር ተሳታፊ መሆን በእውነቱ ስለፈለጉ ነው ብለው ያምናሉ። ጄፍ ትሬንቼራ የቡድን አጋሮቹን ከእሳት በተረፈው ቤት ውስጥ አስጠልሏል። እሳቱ ካበቃ በኋላ የተወሰኑ ጓደኞቼን ለጥቂት ወራት በቤታችን እንዲቆዩ አድርገናል። ወደ ልምምድ ቦታ የሚወስደን ማጓጓዣ ችግርና ለትምህርት የሚሆኑን ነገሮችን አለማግኘታችንን የመሰሉ ጥቃቅን ችግሮች ብቻ ገጥመውናል። ስለሆነም ለጓደኞቼ ሁኔታው እንዲቀላቸው ሆኗል ነው ያለው። ሶስት ተጫዋቾች ብቻ በፓራዳይዝ ከተማ በመኖር ላይ ይገኛሉ። ወደ ሌሎች ከተሞች የፈለሱት ተጫዋቾች ግን ወደ ከተማዋ ለመመለስ በየቀኑ እስከ 1 ሰዓት የሚፈጅ ጉዞ ያከናውናሉ። ወደ መለማመጃ ሜዳው በመንሄድበት ወቅት ልጆቹ አስቸጋሪውን ውሏቸውን ከኋላቸው ትተው በእግር ኳሱና በሚሰሩት ስራ ላይ ሲያተኩሩ አያቸዋለሁ ነው ያሉት አሰልጣኝ ሪክ። ከአስደንጋጩ ክስተት በኋላ ትሬንቸራ እንደሚለው አንዳንድ ለውጦች በርግጥም አዎንታዊ ናቸው። ሁሉም ተጫዋቾች በየቀኑ የሚያሳልፉትን ፈታኝ ጊዜ በመረዳት የአብሮነት ጉዟቸውን ለማጠንከር ጥረት እያደረጉ እንደሆነም ይናገራል። አሰልጣኞችና የትምህርት ቤቱ ሰራተኞች ከተማሪዎቻቸው ብዙ እንደተማሩ ይናገራሉ። እነዚህ ካስከፊው እሳት የተረፉ አይበገሬዎች በጥንካሬ በቁርጠኝነትና ልባምነት ውስጥ የማይቻል ነገር እንደሌለ በማሳየት ለፓራዳይዝ ከተማ ነዋሪዎች ተስፋ እየሆኑ ነው።
አድማጮች ለዛሬ ያዝንላችሁን እዚህ ላይ እየጨረስን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ @ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱን።
የዛሬውን መሰናዶ ከመዝጋታችን በፊት ግን በድጋሚ የማሳሰቢያ ወይም ማስታወቂያ ይኖረናል። የመደመርን ሀሳብ ከመነሻውም ቢሆን እንዳልተቀበሉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ከቪኦኤ ጋር ከሰሞኑ ባደረጉት ቃለ ምልልስ ማስታወቃቸው ይታወሳል። በእሳቸው ሀሳብ ላይ የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤትም ምላሽ ሰጥቷል። ይህን የተመለከተው ዘገባ በሳምንቱ ማክተሚያ ላይ በአማርኛ አገልግሎቱ ተሰምቷል። ዛሬ ደግሞ ከጋቢና ቀጥሎ በሚደመጡት የአፋን ኦሮሞና የትግርኛ አገልግሎቶች እንደሚደመጥ ከአሁኑ ለማሳወቅ እንወዳለን። እንድታዳምጡትም እንጋብዛለን። ወደ አሁን እንግዲህ ዝግጅታችንን አጠናቀናል። በዚሁ መሰነባበታችን ነው።
ስናስተናግዳችሁ ያመሸነው ኤደን ገረመውና
እኔ ደግሞ ሀብታሙ ስዩም ነኝ። ሞክቢል ያቤሮ በቅንብሩ ረድቶናል። ደህና ደሩ።
እሱም ደግሞ ከማንም ከምንም በላይ ተፈቅሮ በጊዜ የሚታይ ለሰው አደባባይ ወልጅ
ኩን ራዲዮ ሰገሌ አሜሪካቲ